እሺ፣ እንዴት ዋላችሁ?
እግዚአብሔር ይመስገን።
ይቃበስቶብኝ ወዲያው ዲያሮኩ ግዜ ፈጀው። ሁላችሁም ሰላም ናችሁ? እንኳን እግዚአብሔር ረድቷችሁ እግዚአብሔርን ወደ ምናመልክበትና እግዚአብሔርን ቃል ወደ ምንማርበት ስፍራ ሁላችሁም በሰላም መጣችሁ። ይታያል ዘጋለ? በጣም ጥሩ። ዛሬ እንግዲህ እንደምታዩት ቀንቶን አንዳንድ ሐሳቦችን እዚህ ላይ ማሳያችኋለሁ። ምናወራውን ከዚህ በፊት እንደምናደርገው እንደምታቁት የጌታን መንገድ መከተል በሚል ሐሳብ ረዘም ይላለ ጊዜ ተከታታይ ትምህርት እየተማርን ነው። ዛሬ 13ኛ ክፍል ላይ ደርሰናል። ዛሬ 13ኛ ክፍል ላይ ደርሰናል። ጌታ ብረዳችሁ ማሳውሻ መያዝ የምትችሉ ማሳውሻ ብትይዙ ደስ ይለኛል። ሐሳቡን ኦፍ ኮርስ በኋላ ላይ በድምጽ የሚቀመጥበት ጋይደን ማዳመጥ እንችላለን። ግን የእግዚአብሔር ቃልን ስናስተምር ሁሉ ጊዜ እንደምንነግራችሁ በትክክል እግዚአብሔርን ሐሳብ ነው ያስተላልፈ ያለው ይሄ ሰው ወይስ የራሱን ደስ ያለውን ስሜት ነው የሚያስተምረው ብለውን ቼክ ማድረግ ያስፈልጋል። ሁሉም በእግዚአብሔር ስም የወደደውን የሚያደርግበት ዘመን ላይ ስለሆነን ማለት ነው። ስለዚህ የእግዚአብሔርን ቃል ያስተማርኩ ነው ወይስ የራሴን ሐሳብ ነው የሚለውን እናንተም ቼክ ማድረግ ይጠበቅባችኋል። ማስተዋሻ መያዝ ለዚህ ይጠቅማል። መልካም። የጌታን መንገድ መከተል የዛሬው ክፍል 13 እንግዲህ እንደምታስተውሉት ብዙ ነገር አይተን ነበር ከዚህ በፊት። የጌታ መንገድ ባህሪው ምን ይመስላል ብዙ አየን። ቀጥሎ ደግሞ የጌታ መንገድ ላይ ለመጓዝ ወይም ጌታን እየተከተሉ ጌታው ዳለበት ለመድረስ ከኛ የሚጠበቁ እርምጃዎችን ማየት ጀምረን ነበር እና ስንተኛ እርምጃ ጋር ደርሰናል? አምስተኛ እርምጃ ጋር ደርሰናል። ከኛ ከሰው ልጆች የሚጠበቅ አምስተኛው ተግባር ምንድነው ብለናል? በጸሎት መትጋት። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ያለውን ሐሳብ መሰረት አድርገን የዛሬ ስንሳምንት እንደራሳው ስም ግን ቀደም ባለው ክፍል በክፍል 12 ሳታቋርጡ ጸልዩ የሚለው ቁጥር 17 ላይ ባረንጓዴ የተጻፈው ሐሳብ ሳታቋርጡ ጸልዩ የሚለውን ሐሳብ ደግሞ መሰረት አድርገን በትጋት መጸለይ ይጠበቃል። ክርስቶስን የሚከተል ሰው መንገዱን እንደያዘ ወደ ጌታ ለመድረስ ጌታ ወዳለበት ለመድረስ ምን ይጠበቅበታል? ሳያቋርጥ መጸለይ ይጠበቅበታል ተባብለናል። ስለዚህ የባለፈውን ክፍል ሐሳብ ባጭሩ ልናገር፣ ከዛ ደግሞ ለዛሬ መነሻ ጥቅሳችን እናነባለን። ዛሬ ጌታ ደግሞ ያስተምረናል። ጌታ ወረድ ሊያስተምረን ጀምሯል። ክብር ለጌታ ይሁን። እንግዲህ እንደምታስተውሉት ቀደም ባለው ክፍል ጸሎት ለአማኞች መሰረታዊ ጉዳይ መሆኑን ተመልክተናል። አንድ ሰው ክርስቲያን ነኝ ክርስቶስን እከተላለሁ ይላል የማይጸልይ ሰው ህይወቱ አደጋ ላይ ሊሆን እንደሚችል፣ መንፈሳዊ ህይወት ያለ ጸሎት የሚገፋ እንዳልሆነ፣ በተለይ የበሰለ የጠነከረ አቅም ያለው መንፈሳዊ ህይወት ለመኖር ጸሎት የግዴታ አስፈላጊ ከሆኑ ነገሮች አንዱ እንደሆነ ታስተውላላችሁ። አራተኛው እርምጃ ምን ብለን ነበር? የእግዚአብሔርን ቃል መሞላት ያስፈልጋል ብለን ነበር። ቀደም ባሉት ትምህርቶች አራተኛው እርምጃ ላይ የእግዚአብሔርን ቃል መሞላት ለአማኝ አስፈላጊ ነው ክርስቶስን በመከተል ሂደት ብለናል። በዚህኛው ደግሞ ምንድነው? ጸሎት የእግዚአብሔርን ቃል ያክል ያስፈልጋል። ምክንያቱም ጸሎት ምንድነው ብለናል? ከእግዚአብሔር ጋራ መነጋገሪያ መንገዳችን ነው። ሰው ክርስቶስን እየተከተለ እግዚአብሔርን የማይናገር ወይም ክርስቶስን የማይነጋገር ከሆነ እንዴት አድርጎ ነው ከክርስቶስ ጋራ የሚዘልቀው? የሚሆን አይደለም ነው ባጭሩና። አንዳንድ መጽሐፍ ቅዱሳዊ እውነታዎችንም ስለ ጸሎት ነግሬያችሁ ነበር። ስለ ጸሎት ምንነትም ሰፋ አድርገን ተመልክተናል። በመጨረሻም ከብዙ በጥቂቱ ከጌታ ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ካስተማረው ሶስት የጸሎት ፋይዳዎችን ተመልክተን ነበር። የመጀመሪያው ምንድን ነው? በእግዚአብሔር ላይ ጥገኛ መሆናችን የሚገለጸው በምንድን ነው? ጉዳዩን በጸሎት ለሱ በመግለጥ ውስጥ ነው እንጂ አተርዋይስ እግዚአብሔር ኦልሬዲ የሚያስፈልገንን ያውቃል፣ ባንነግረው ያውቃል። ነገር ግን ስንነግረው በጸሎት ስንጠይቀው ምን እያደረግን ነው? ካላንተ መንቀሳቀስ አልችልም፣ በአንተ ነው የምኖረው፣ በአንተ ላይ ህይወቴ በአንተ ላይ የተመሰረተ ነው፣ በአንተ ላይ የተጣበቀ ነው፣ ካላንተ ምንም ማድረግ አንችልም ብለን ለጌታ እየነገርነው ነው። ትዝ ካላችሁ ዮሐንስ ወንጌል ምዕራፍ 15 ላይ ያለውን ጌታ ራሱ የተናገረውን ቃል ነበር እንደ መሰረት የወሰድነው። ጌታ ምን ብሎ ነበረ? ካለኔ ምንም ልታደርጉ አትችሉም። ስለዚህ በሱ መኖር እንዳለብን ጌታ ነግሮናል። ጌታ በመንፈሱ ከኛ ጋር አለ። ደግሞም ስትጸልዩ እንደዚህና እንደዚያ ብላችሁ በስሙ ጸልዩ ስላለ በስሙ በመጸለይ ያለማቋረጥ ከሱ ጋር ከእግዚአብሔር ከአባታችን ጋርም ኮሚኒኬት ማድረግ እንችላለን ኮሙኒኬት ማድረግ ጥገኝነታችንን ማሳያ መንገድ ነው ተባብለናል እንደገናም ደግሞ ከፈተና ማምለጫ መንገዳችን ነው ተባብለናል እሱንም ከጌታ ትምህርት ነው የወሰድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያዝ ባለበት ለሊት ታሳውሳላችሁ አብረው እራት ከተመገቡ በኋላ ወደ ደብረ ዘይት ወደ ሆነ ጋርደን ሄዶ ነበርና እየጸለየ ነበር ከደቀ መዛሙርቱ ፈቀቅ ብሎ እየጸለየ እየተጨነቀ እነሱ ደግሞ በጣም እንቅልፍ አስቸገራቸው ማታ ስለሆነ ይሁን ያላቅም ራስ ስለተመገቡ ይሁን አላቅም ነገር ግን በጣም አቃታቸው ይሄዳል ይጸልያል ሲመጣ አሁንም ይያንኮራፍሩ ይቀሰቅሳቸዋል ጸልዩ ይላቸዋል መጨረሻ ላይ ምን አላቸው ወደ ፈተና እንዳትገቡ ትጉና ጸልዩ ከባድ ፈተና ከፍለብት እየመጣ ነው ግን ምታመልጡት ስትጸልዩ ነው በጸሎት ስትተጉ ነው ስለዚህ ይህ ለኛም ጭምር ነው ዛሬ በዚህ ዘመን ላይ በህይወት እንድንኖር እግዚአብሔር ለፈጠረን ለኛም ጸሎት ከፈተና ማምለጫ አያችሁ እግዚአብሔር ቅድም ወደ ዲ እየተነጋገረ ነው ብያችኋል አማኝ ላይ ፈተና አይደርስም የትም ቦታ አልተጻፈ እንደዛ አይነት ትምህርት የሚያስተምር ካለ ቶሎ ፈጥናችሁ ከዛ ሰውዬ ማምለጥ ነው ያለባችሁ እንደማንኛውም ሰው ምድር ላይ ያለ ህይወት ለሰው ሁሉ እኩል ነው ከዚህ ፍት በተደጋጋሚ ተነጋግረናል ምድር ላይ ያለ ህይወት ደስታና ሀዘን እኩል የተቀላቀለበት ማግኘትና ማጣት እኩል የተቀላቀለበት ነው ይሄ የሀብት ጉዳይን አይወስንም የትምህርት ደረጃም አይወስንም ታዋቂነትም የሚወስነው ጉዳይ አይደለም ሁሉም ሰው የተባለ ፍጥረት ከተፈጠረበት ቀን ጀምሮ ከዚህ ምድር እስከሚያልፍ ባለው የእድሜው ክፍል ሀዘን ይገጥመዋል ደስታ ይገጥመዋል ያገኛል ያጣል ይሄ የህይወት አካሄድ ነው ነገር ግን ተስፋ መቁረጥስ መግባት አንችልም እኛ ለምን አሁን ቀደምም ሲሆን ወንገራዩ ዘገየም እየነገረን እንደነበረው የሁሉ ተቆጣጣሪ የሁሉ የበላይ ሁሉን የሚገዛ ሁሉን የሚያስተዳድር አምላክ የኛ አባት ነው ለኛ ቢከብደን ለሱ አይከብድም ቢከብደን እንኳን ፈቃዱ ካለበት በዛ ሁኔታ ውስጥ እኛ መውሰድ የሚያስችል ጸጋን ወደ ህይወታችን መልቀቅ ይችላል ስለዚህ የሚያሳስብን ነገር የለም በዚህ ምድር በህይወት ስትኖሩ የዚህን ያክል የሚያሳስብ ነገር የለም ነገር ግን በጸሎት የማይተጋሰው በፈተናም ሊወድቅ ይችላል መሻገር ሊያቅተው ይችላል ወደ ኋላ መንሸራተት ሊመጣ ይችላል እሱን ለመከራከል ጌታ ምን አለ ወደ ፈተና እንዳትገቡ ትጉና ጸልዩ በኋላም ጌታ ያስተማረው ጸሎት ውስጥ ምን ሁሉ ብሎ ነበር ከክፉ አድነን እንጂ ወደ ፈተና አታግባን ብላችሁ ጸልዩ ብሏል እንግዲህ ይሄንንም ነው የምንማረው እንግዲህ ለወደፊት ስለዚህ ፈተናን ማምለጫ ብቻኛው መንገድ ክርስቶስን ለሚከተል አማኝ መንገዱ ምንድነው ጸሎት ነው ብለናል ይሄኛው ነው ሌላኛው የጸሎት ፋይዳ ሶስተኛ የተመለከተው ምንድነው ብለናል እንደ እግዚአብሔር ሐሳብ በአግባቡ የተጠየቁ ጥያቄዎች የሚመለሱት በጸሎት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ የተናገረውን ሐሳብ ነው መሰረት ያደረግነው ምን አለ ጌታ ለምኑ ይሰጣችኋል አንኳኩ ይከፈትላችኋል በትክክል እንደ እግዚአብሔር ፈቃድ ወይም በእግዚአብሔር ቃል የተሞላ ህይወት ያለው ሰው የሚጠይቃቸው ነገሮች እንደ እግዚአብሔር ሐሳብ የመሆን እድላቸው በጣም ከፍ ያለ ስለሆነ መልስ የማያገኝ ጸሎት የለም ማለት ነው በክርስቲያን ህይወት ውስጥ ክብር ለጌታ ይሁን እንግዲህ ይሄ ባለፈው የተመለከተነው ክፍል ነው በጸሎት መትጋት ነው በጌታ መንገድ ላይ ሊያስቀደነ ምድር ክርስቶስን በመከተል ሂደት ውስጥ በመንገዱ ላይ የሚጠብቀን የጸሎት አቅም የጸሎት ጉልበት ማዳበር ነው እንግዲህ ባለፈውም ነግሬያችኋለሁና በሚቀጥለው ክፍል ጌታ ደቀ መዛሙርቱን ያስተማረውን ጸሎት ነው ማየት የምንጀምረው ብያችኋለሁ ስለዚህ ዛሬ ስለሱ ነው የምናየው ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ላይ ይሄ አባታችን ሆይም የሚባለው ጸሎት ወይም ደግሞ የጌታ ጸሎት የሚባለው አክቹአሊ ጌታ ጸሎት አይደለም ጸሎቱ ጌታ እንዴት መጸለይ እንዳለብን ለኛ ለተከታዮቹ የሰጠው ሞዴል ጸሎት ነው ስለዚህ ይሄንን ጸሎት ከዚህ በፊት ከመጣቁት በተለየ መንገድ እግዚአብሔር ይረዳናል እንማራለን በያስባለው ሰፋ አድርገን ጸሎቱ ውስጥ ያሉትን ሐሳቦች እንመለከታለን ጸሎቱ ይዘት አለው በደንብ ቀረብ ብላችሁ በደንብ የእግዚአብሔርን ቃል በማጥናት መንፈስ ክፍሉን ስትመለከቱት አንደኛ መግቢያ አለው ዝም ብሎ ዘው ተብሎ እንጀራ አምጣ ዳቦ አምጣ ጋር አይሄድም ነገሩ አካሄድ አለው መግቢያ አለው ቀጥሎ ደግሞ ምን አለው የእግዚአብሔር መንግስት ላይ የሚያተኩር ክፍል አለው ጸሎቱ ይገርማችኋል የእግዚአብሔርን መንግስት መፈለግን የሚያሳዩ ሐሳቦችን ቀጥሎ ያመጣል። ቀጥሎ ደግሞ ምድራዊ ህይወታችን ጋራ የተያዘ ደግሞ የሚጠየቅበት ክፍል አለው። በመጨረሻም ደግሞ ጸሎቱ ምን አለው? መዝገ አለው። ይገርማቸዋል። ስለዚህ አሁን ይሄንን ነው ዛሬ ማየት የምንጀምረው። ግን እንዳይሰፋብን እዚህ ምዛም ከመዝለል የመጀመሪያው ነጥብ ላይ ብቻ ፎከስ አድርገን እንመለከታለን። ስለዚህ ለዚህ ክፍል እንደ መነሻ ሐሳብ የምንጠቀመውን ክፍል እናወጣለን። ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ያለው ነው ዋናው ሐሳባችን። ግን ከቁጥር 5 ጀምሬ ነው ማነብላችሁ። ምክንያቱም የሚከለከል ወይም ደግሞ የክርስቶስ ተከታይ የሆነ ጌታን የሚከተል ሰው ልለማመደው የማይገባ የጸሎት አይነትን ክልከላ ያለበት ጸሎትን በዚህ ክፍል ስለተጠቀሰ ትንሽ ከፍ ብዬ ከቁጥር 5 እንጀምራለን። ከቁጥር 5 እስከ 13 ያለው እናነባለን። ለትምህርታችን ግን ከቁጥር 6 ማለት ከቁጥር 9 እስከ 13 ያለው ነው በዋናነት። ስለዚህ ላንብበው፣ በጌታ ስም አነባለሁ፣ ከዛ እንጸልያለን። እንደዚህ ይላል፣ ስትጸልዩ እንደ ግብዞች አትሁኑ። እነርሱ ለሰዎች ለመታየት ሲሉ በምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። ማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ጀምሮ ነው እያነበብኩ ያለሁት። ማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ጀምሮ ነው እያነበብኩ ያለሁት። ስትጸልዩ እንደ ግብዞች አትሁኑ። እነርሱ ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። ስትጸልዩ ከንቱ ቃላትን በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። እነርሱን አትምሰሏቸው፣ አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና። አሁን እንግዲህ ለዛሬ ትምህርታችን እንደመነሻ የምንጠቀመው ከዚህ ቀጥሎ ያለውን ነው። እናንተ ግን እንዲህ ብላችሁ ጸልዩ። እንግዲህ ከላይ እንዴት መጸለይ እንደሌለብን ሁለት መሰረታዊ ነገሮችን ይናገራል። አንደኛ የግል ጸሎት ለታይታ አይጸለይም። በግል ከእግዚአብሔር ጋር የምትነጋገሩትን ነገር ሰው በቃ እሱ ጥሩ ጸላይ ነው እንዲባል ሰው በሚያያችሁ ቦታ ሆኖ መጸለይ፣ ይሄ የግብዞች አካሄድ ነው ይላል ጌታ። ደግሞ ብዙ ጊዜ ግብዞችን ሲቃወም ነው የኖረው፣ ታውቃላችሁ። ብዙ ጊዜ ሲወቅሳቸው፣ አንዳንዴም ጌታ ነው እንደንን የተናገረው የምትሉት አይነት ንግግርም ስጠቀም፣ አንዳንዴ በቃ እናንተ በኖራ የተነስነ መቃብር ናቸው ይላል። አንዳንዴ የፉኝት ልጆች ናቸው ውሾችም ይላል። አንዳንዴ ከባባድ ቃላትን ይጠቀማል። ልብ አድርጉ። ስለዚህ ግብዝነት እግዚአብሔር በጣም ከምትላቸው ነገሮች አንዱ ነው። ነገሮችን ለታይታ ማድረግ ከልብ በቅንነት ሳይሆን ለታይታ ማድረግ እግዚአብሔርን አያስደስትም። ይሄ መጀመሪያው የተከለከለው የጸሎት አይነት ነው። ሁለተኛው የተከለከለው እንደ አሕዛብ መጸለይ ነው። እንደ ቃላት አንድ አይነት ፎርሙላ ጽፎ በመደጋገም በማነብነብ የሚሆን ነገር የለም ነው ጌታ እያለ ያለው። ጸሎት ከልብ የሚፈስ የልብን ሁኔታ ያላችሁበትን ትክክለኛ ሁኔታ የሚናገር ንግግር ነው። በቃ ከዚህ በፊት ቀደም ባለው ክፍል እንዳየ ነው ጸሎት ማለት ሰውን እንደዚህ እንደምንነጋገረው እግዚአብሔር እንደምሰማን እርግጠኛ ሆኖ እሱ ማውራት ነው ብለናል። ታዲያ እግዚአብሔር ማሽን ነው እንዴ? ተመሳሳይ ነገር የምንደጋግም። እግዚአብሔር ማሽን አይደለም፣ ኮምፒውተር ነው። ኤግዛክትሊ ተመሳሳይ ነገር ስትሰጡት ብቻ የሚታዘዝ። ስለዚህ ጌታ ምን አለ? ይሄ የአሕዛብ አካሄድ ነው። መደጋገም መድገም አያስፈልግም። ስለዚህ ይገባቸዋል። ከእንግዲህ ጸሎት ፎርሙላ አይወጣለትም። ጸሎት ተጽፎም እንኳን ብታገኙት ያ የተደረገበት ፓርፐዝ አለ። ከዚህ በፊት የነበሩ የቤተክርስቲያን አባቶች ጸሎት እንድጻፍ የተፈለገበት አይ ቲንክ ከዚህ በፊትም በጨረፍታ የነገርኳቸው ይመስለኛል፣ ሰዎች ያልተማሩበት ዘመን ስለነበረ የእግዚአብሔርን ቃል በአንድም በሌላም መንገድ ወደ ሰዎች ልብ ለመክተት ዜማ ተደርጎበት ወይ እንደዚህ ካልተደረገ ስለማይሆን። ዘንድሮ ግን ሌላ ዓለም ውስጥ ነው ያለ ነው። ሰው ሁሉ የተጻፈውን እግዚአብሔር ቃል ማግኘት፣ መሞላት፣ መመገብ፣ ማጥናት ይችላል። ወዳልሆነ አቅጣጫ መሄድ የለብንም ነው ሀሳቡ። ስለዚህ የተከለከሉ ክልከላዎችን ማወቅ አለባቸው። የግል ጸሎት በአደባባይ አይደረግም። ሰዎች እንዲያዩላችሁ በቃ እሱ እየጸለየ ነው እሷ እየጸለየች ነው እንዲባልላችሁ አይደረግም ነው። ይሄ ጌታ ከልክሎናል። ሁለተኛው መደጋገም ፋይዳ የለውም ነው። ከልብ ነው ማፍሰስ ያለብን። ካቃታችሁ ጌታ ምን ብዬ መጸለይ እንዳለብን ግራ ገብቶኛል ብሎ መለመን ማንን ገደለ? ይቻላል። የጸሎትን መንፈስ እግዚአብሔር ራሳችን ላይ ማፍሰስ ይችላል፣ ወይም በእኛ ላይ ማፍሰስ ይችላል። ክብር ለጌታ ነው። ስለዚህ ክፍሉን ከተመለከተን እንጸልይና ለዛሬ እንግዲህ እንደነገርኳችሁ የጸሎቱን መግቢያ ሐሳብ ብቻ ነው ተመልክተን እንጨርሰውና ጌታ ብረዳን በሚቀጥሉትን መማራችንን እንቀጥላለን። ስለዚህ የጌታ መንፈስ በመካከላችን አለ። ልባችንን ለእግዚአብሔር ቃል እንዲከፍተው እንጸልያለን። ጌታን ጠይቁት አዲስ ነገር እንዲሰጠን። ከህፃንነት እስከዚህ እድሜያችን የደጋገምነው የእግዚአብሔር ቃል ክፍል ስለሆነ ምን አዲስ ነገር እዚህ ውስጥ ይገኛል እንልንችልናል። እግዚአብሔር ግን ሁልጊዜ አዲስ መልእክት አለው። ክብር ለጌታ ይሁን። ቃሉ ሕያው ነው፣ የሚሰራ ነው። ሃሌሉያ። ቃሉ ወደኛ ሲመጣ በህይወታችን የሚጨበጥ የሚዳሰስ ለውጥ እንዲያመጣ ጌታ መንፈስ ቅዱስ እንዲረዳን እንጸልያለን። ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን ሆይ ስለ በጎነትህና ስለ መልካምነትህ እናመሰግንሃለን። በህይወታችን ላይ ስለበዛው ያንተ ምህረት፣ በህይወታችን ላይ ስለበዛው ያንተ ጸጋ እናመሰግንሃለን። ምህረትህን እያየን ቸርነትህን እያየን አቤቱ ጌታ ሆይ ያልተጣልን መሆናችን ገብቶናል። ክብር ለአንተ ይሁን። በፊትህ ለመሆን ዳግመኛ እድል ሰጥተህና በዚህ ቦታ መሆናችን አቤቱ ጌታ ሆይ ልዩነት የሚፈጥር እንዲሆን ቃልህ ወደ እያንዳንዳችን ልብ ይፍሰስ። ያለመከልከል ቃልህ ወደ እያንዳንዳችን ይፍሰስ። በህይወታችን ውስጥ መሰራት ያለበትን ቃልህ ይስራ። የቃልህን ፍቺ ግለጽልን፣ ቃልህን አብራልን። የጠላት ሐሳብና እቅድ በኢየሱስ ስም ከዚህ ጉባኤ ላይ ተመታ ይሁን። ድካም፣ ድንዛዜ፣ የሐሳብ መበታተን ሁሉ በኢየሱስ ክርስቶስ ስም እንቃወማለን። ልባችንን መንፈሳችንን ሰብስብልን፣ ቃልህን አስተምረን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ከክፍሉ ላይ ለዚህ ትምህርታችን ለሚቀጥሉት አራት ክፍለ ጊዜያት የምንጠቀመውን ፓርት ብቻ ደግሜ ላንብብ። ከቁጥር 9 እስከ ቁጥር 13 ያለውን እንዴት መጸለይ እንደሌለብን ካስተማረ በኋላ ቀጠለው። ምን አለ? እናንተ ግን እንዲህ ብላችሁ ጸልዩ። እንዴት? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን ከክፉ አድነን እንጂ መንግስት፣ ኃይል፣ ክብርም ለዘላለሙ ያንተው ነውና አሜን ይላል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ የእግዚአብሔር ቃል ላይ መሰረት አድርገን ለዛሬው መግቢያውን ሐሳብ ብቻ ነው የምንመለከተው። እንደነገርኳችሁ ቀስ እያልን በደንብ ይሄንን ጸሎት ከህፃንነታችን ጀምረን ስንጸልየው የኖርነውን ጸሎት ዛሬ በደንብ እያፍታታን ቀስ እያልን በደንብ ደግሞ እንማረዋለን። በጸሎት መትጋት ካለብን ይሄ ጸሎት አለ ምክንያት አይደለም። ጌታ ይህንን ጸሎት ያስተማረው እንዲህ ብላችሁ ጸልዩ፣ እንዲህ ብላችሁ ጸልዩ፣ እንዲህ ብላችሁ ጸልዩ ብሎ ጌታ ካለ ይህንን ጸሎት እንደ ሞዴል ጸሎት ነው የወሰድኩት። ማለት ጸሎት ሁሉ በዚህ አግባብ ሊቃኝ ይገባል። ፍላጎታችንን እንኳን ለእግዚአብሔር መናገር ብንፈልግ ቅርጽ አለው፣ አካሄድ አለው። ከእግዚአብሔር ጋር ስትነጋገር እንኳን ከእግዚአብሔር ከምንወዳቸው ሰዎች ጋር እንኳን ለመነጋገር አፕሮች አለው አይደል? የማታውቁትን ሰው ስትነጋገሩና የምትወዱትን ሰው ስትነጋገሩ አንድ አይደለም። አቀራረብ ሁሉም አካሄድ አለው። ኦፊሻል በሆነ ጉዳይ፣ በስራ ጉዳይ ሰው ስትነጋገሩና ጀስት ካዥዋል በሆነ በዕለታዊ ጉዳይ ያገኛችሁትን ሰው ስትነጋገሩ አንድ አይደለም። ስለዚህ ጌታ እንዴት መጸለይ እንዳለብን ካስተማረን እሱኑ ጸሎት እንደጋግማለን አይደለም። ወረድ ቅድምን ብሎናል ጌታ ራሱ። በመደጋገም የሚሆን ነገር አይደለም። ይሄ የአይዛብ አካሄድ ነው አለ። ከልብ የሚመነጭ ነው። ነገር ግን ቅርጹ ይዘቱ ይሄንን ነው መምሰል ያለበት ነው ጌታ ነው። ስለዚህ ጸሎቱን እንደምን ልናየው እንችላለን? እንደ ቴምፕሌት። ቴምፕሌት ማለት አንድን ተደጋጋሚ ነገርን በተለያየ ይዘት ለመስራት የተዘጋጀ ቅርጸት ማለት ነው። ዶክመንት በተለይ ፎርማት ይዘጋጅለታል። ትምህርት ቤት ስትማሩ ምናልባት ዩኒቨርሲቲዎች ፎርማት አላቸው። አሳይመንት ተማሪዎች አሳይመንት ሰርተው ለማስገባት ይህንን ፎርማት ተጠቀሙ ይባላል። ፊደሉ ምን ያክል መጠን ሊሆን ይገባል፣ ከግራና ከቀኝ ወርቀቱ ምን አይነት ቅርጽ ሊኖረው ይገባል፣ ከራስጌው ምን መኖር አለበት፣ ከግርጌው ምን መኖር አለበት። አስቀድሞ የተዘጋጀ ግን ይዘቱ ሁልጊዜ የሚለዋወጥ፣ ስለዚህ እንደ ሞዴል ልናየው እንችላለን። ጸሎት ከእግዚአብሔር ጋር መነጋገር ነው ብለናል ከዚህ በፊት። ከእግዚአብሔር ጋር መነጋገር ከሆነ በተሟላ አኳኋን ከእግዚአብሔር ጋር መነጋገር በግልጽ የቀረበበት ጸሎት ነው። ስለዚህ እኛም ይሄንን ጸሎት እንደ ማሳያ እንደ ሞዴል እየተጠቀምን ማንኛውንም ከእግዚአብሔር ጋር ማውራት የምንፈልገውን በዚህ ቅርጽ በዚህ አግባብ ማድረግ እንችላለን። ስለዚህ የጸሎቱ መግቢያ ነው። በዚህ ክፍል ሰፋ አድርገን ምን እንመለከተው? ቁጥር 9ን سنቆራረጣው አራት ክፍል ይወጣዋል። ሃሌሃመ ያርጋችሁ ትዝስ። ስለዚህ አሁን የጸሎቱ መግቢያ አድርገው ወሰድኩት። ሶስተኛው የቁጥር 9 ፓርት ነው በዚህ እኔ ባነበኩት ክፍል። ስለዚህ ጌታ አስተማረው ጸሎት መግቢያ ውስጥ ሁለት ፍሬ ነገሮችን አሁን ተመልክተን እንምንጨርሰው ዛሬ። መግቢያ ሐሳቡ ውስጥ ሁለት ፍሬ ነገሮችን ብቻ ነው ተመልክተን እንምንጨርሰው። ቁጥር 9 ሶስተኛውን ክፍል سنመለከት ምን ይላል? በሰማያት የምትኖር አባታችን ሆይ ብላችሁ ነው የምትጀምሩት አለ ጌታ። ያቀለምኩትን በደንብ ተመልከቱ። ያቀለምኩት ምን ይላል ይታያችኋል? በሰማያት የምትኖር የምል ነው። እንግዲህ ይሄንን ሐረግ ስትመለከቱ በመጀመሪያ ደረጃ የእግዚአብሔርን መገኛ አድራሻ ይነግረናል ማለት ነው። እግዚአብሔርን سنነጋገር መገኛውን ማሰብ ያስፈልጋል። የት ነው ያለው እግዚአብሔር? እግዚአብሔር በሁሉ ስፍራ ይገኛል። አንዱ እግዚአብሔር ጸባይ ነው። ነገር ግን እግዚአብሔር መኖሪያ የት ነው አለ? ሰማይ ነው አለ። እንግዲህ የሚጨበጥ የሚዳሰስ ሰማይ የለም። በመሰረቱ ግዑዙ እንዲቀና ብለን የምናየው ሰማይን ማለት አይደለም። የእግዚአብሔር መኖሪያ ማለታችን ነው ሰማይ ስንል በዚያው ደ ማለት ነው። ምክንያቱም ሰማይ የሚባል ነገር የለም በመሰረቱ። ምክንያቱም ሁሉም እኛ ላዩ ላይ አሁን ያለንበት መሬት የተባለው የእግዚአብሔር ፍጥረት ራሱ ዝም ብሎ አየር ላይ እንደተንጠለጠለ ኳስ አይነት ነገር ነው። ስለዚህ ወደ ሁሉም አቅጣጫ ላይ የሚባልም ነገር የለም። አፍተሮል በሳይንቲስቶቹ ሐሳብ ለማሰብ እንሞክር ከተባለ ነገር ግን እሱንም ማለት አይደለም እግዚአብሔር። ዓለም ይሄን የሚጨበጥ የሚዳሰስ ዛፎች፣ ሰዎች፣ ቁሳቁሶች የሚበቅሉበት መሬት እንኳን ከመፈጠሩ በፊት ኦሬዲ እግዚአብሔር ስላለ የእግዚአብሔር መኖሪያ ነው ሰማይ። ነገር ግን እኛ ካለንበት አንጻር ከፍ አድርገን ወደ ላይ ነው እግዚአብሔር ወደ ላይ አለ ብለን ነው እናምነውና ወደ ላይ ነው የምንመለከተው። እግዚአብሔርም አድረስ እናደርገው በመገኛው አድረስ እንድናደርገው ይፈልጋል። ስለዚህ ወደ እግዚአብሔር በጸሎት سنቀርብ እኛ ካለንበት ሁኔታና ስፍራ አንጻር ያምላካችን መገኛ አድራሻ ማስተዋል ያስፈልጋል። ብዙ ፊግራቲቭ የሆኑ ወይም ተምሳሌታዊ የሆኑ ምስጢሮችን በውስጡ ያዘ ነው። በሰማያት የምትኖር ስንል በእኛ አእምሮ ከፍ ያለ ስለሆነ ሰማይ እግዚአብሔር ከፍ ብሎ ነው ያለው ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሁሉ ጊዜ ከፍ ብሎ ነው ያለው። ቀድሞ ወንድማችን ዘገየ እዚህ ቆሞ ውስጡ ያለውን ሐሳብ ከማሰብ ጋር በፊት ሲነግረን እግዚአብሔር ኦሬዲ እየተናገረ እንደሆነ ገባል። ምክንያቱም ዛሬ በተለይ በዚህኛው ስለ እግዚአብሔር አድራሻ ስናስብ የኛን ሁኔታ በሱ አንጻር ያስብን ወደ እግዚአብሔር እንድንቀርብ እግዚአብሔር ይፈልጋል። ሰማይ ሲባል ተፈጥሯዊ ሰማይ አይደለም ብያችኋለሁ። የእግዚአብሔር መኖሪያ የሆነው መንፈሳዊ ዓለም ማለታችን ነው። እኛ ካለንበት ዓለም አንጻር ግን የእግዚአብሔር መኖሪያ እግዚአብሔር መገኛ ከፍ ያለ ነው። እግዚአብሔር ሰማይንም ምድርንም ይሞላል። የሰው ልጆች በሚሰሩት በእጆቻቸው በሚገነቡት ህንፃ ውስጥም እንደማይቀመጥ መጽሐፍ ቅዱስ ግልጽ አድርጎ ይናገራል። ነገር ግን እግዚአብሔር በሁሉ ስፍራ ቢኖርም መኖሪያ የት ነው ብሏል? ሰማይ ነው ብሏል። ጌታ ጸሎት ሲያስተምረን ሲጸልዩ ምን ብሏል? ከዚህ የተነሳ በሰማያት የምትኖር አባታችን ሆይ ብሏል። ክብር ለእግዚአብሔር ይሁን። ዓለም ምክንያት አይደለም። ነገሮችን በማስተዋልና በጥንቃቄ ማየት የሚያስፈልገው ለዚህ ነው። መጽሐፍ ቅዱሳችን ስለ እግዚአብሔር አድራሻ የምናገራቸውን ተጨማሪ ሐሳቦች ማየት ያስፈልጋል። መዝሙር ውስጥ 11ኛው መዝሙር የዳዊት መዝሙር ነው። መዝሙር 11 ቁጥር 4 ላይ ምን ይላል? ዳዊት ሲዘምር እግዚአብሔር በተቀደሰ መቅደሱ አለ፣ የእግዚአብሔር ዙፋን በሰማይ ነው። አይኖቹ ሰዎችን ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። ክብር ለእግዚአብሔር ይሁን። አይኖቹ ወደ ሰዎች ወይም ሰዎችን ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። ግን እሱ የት ነው ያለው? በተቀደሰ መቅደስ ነው ያለው። የተቀደሰ መቅደስ የት ነው? በሰማይ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ከመኖሪያው ከሱ ዓለም ከመገኛው ሆኖ ግን በምድር ላይ ያለን እያንዳንዳችንን ማየት ይችላል። የማየት አቅም አለው ነው ሐሳቡ። ወደ እግዚአብሔር በጸሎት سنቀርብ መገኛ አድራሻውን በማሰብ እንድንጀምር የእግዚአብሔር ፍላጎትና ፈቃድ ነው ማለት ነው። ሁኔታችንን ያሳነሰዋል። ክብር ለእግዚአብሔር ይሁን። ቅድም ወገናብ ዘገየ እዚህ ቆሞ ሲናገር ኦሬዲ እኔ አሁን ይጀላችሁ የመጣሁትን እግዚአብሔርን ቃል መልእክትን እየተናገረ ያለው ሁኔታችንን ስትመለከቱት በተለይ የሚያስጨንቅ ሁኔታዎች ውስጥ ስናልፍ ያማል፣ ግራ ይገባል፣ ይምታታል። ነገር ግን ደግሞ የእግዚአብሔርን መገኛና የእግዚአብሔርን ሁኔታ ስናስብ እግዚአብሔር ደግሞ ከኛ ጋር ነው። ክብር ለእግዚአብሔር ይሁን። የኛ ወገን ነው እግዚአብሔር። እግዚአብሔር የኛ ወገን ከሆነ የሚደፈጥጣችሁ የሚጨፈልቃችሁ ምንም ነገር የለም የፈለገ ከባድ ጭነት ብጫንባችሁ ያ ጭነት እንደማይፈታችሁ እርግጠኛ መሆን ትችላላችሁ። እግዚአብሔር በእናንተ ወገን ስለሆነ ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔርን መገኛ ማሰብ ችግሮቻችንን ያሳንሳቸዋል። በእኛ ዓለም ውስጥ ያለ ነገር ሁሉ በእግዚአብሔር ዓለም የተሰራ ነው። እግዚአብሔር አድራሻው በሰማይ ነው። እግዚአብሔር ዙፋኑ በሰማይ ነው። እግዚአብሔር ከፍ ካለ የራሱ ዓለም ሆኖ ነው የሚታየው የሚጨበጠውን ዓለም የሚያስተዳድረው። ስለዚህ ለኛ የሚያስቸግረን የሚከብደን ነገር በእግዚአብሔር ዓለም ተራ ነው። በጣም እዚህ ግባ የሚባል አይደለም። ለምንድነው ጌታ እግዚአብሔርን አድራሻ ያሰብን እንድንጸልይ ወን ጸሎቱን እንኳን ከመጀመራችን በፊት ልክ ወደ እግዚአብሔር በመንፈስ ስንቀርብ መገኛውን በማሰብ እንድንጀምር የፈለገው በያሰቡ? የእግዚአብሔር ዓለምና የኛ ዓለም የተለያየ ስለሆነ ነው። ስለዚህ ሁኔታችሁን ይዛችሁ ወደ እግዚአብሔር ስትቀርቡ ወደ ማን ፊት ነው እየቀረባችሁ ያላችሁ? ወደ ሰው አይደለም። ሰው ተስፋ እንኳን ሰጥቷችሁ ለጊዜው ደስ ብሏችሁ ነገ ይቅርታ ይጠይቃችኋል። ውይ በጣም ሶሪ እንዳሰብኩት አልሆነልኝም ይላል ሰው። አይገርማችሁ? ለምን? የሰው ነገር ልክ አለው፣ የሰው ነገር ገደብ አለው። የእውነት በቅንነት ከልቡ ልረዳችሁ ፈልጎ አቅም ሊያጥረው ይችላል። እግዚአብሔር ግን እንደሰው አይደለም። እግዚአብሔር እንደሰው አይደለም። እግዚአብሔር ቃሉን ሰጥቶ ከኛ ጋር ይቆማል። ከቃሉ ኋላ ሆኖ እግዚአብሔር ይሰራል። ቃሉ ወደ ህይወታችን ለቆ በቃሉ ህይወታችንን ሊሰራው ይችላል። ስለዚህ የኛና የእግዚአብሔር ዓለም የተለያየ ስለሆነ የራሳችንንም አድራሻ ከእግዚአብሔር አድራሻ አንፃር እንድንገነዘብ ስለሚያስፈልግ ነው ጌታ ስትጸልዩ ትልቁና ዋናው ነገር የእግዚአብሔርን አድራሻ በመረዳት ነው መጀመር ያለባችሁ ያለው ጌታ። በጸሎት ጊዜ የእግዚአብሔርን አድራሻ መገንዘብ ማንን ያናገረን እንደሆነ አውቀን በንጽህና መንፈስ በፊቱ እንድንሆን ይረዳናል። ለምን? ቅድም ዳዊት ከተናገረው ክፍል ስንናገር እግዚአብሔር የት ነው ያለው? በሰማይ ነው። በሰማይ የት? በተቀደሰው መቅደሱ ነው ያለው ይላል። እግዚአብሔር ቅዱስ ነው። መጽሐፍ ቅዱስ በሌላ ቦታ ምናገራል? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። ወይም ትቀደሱም ዘንድ ደግሞ ፈልጉ የሚልበትም ክፍል አለ። የእግዚአብሔር ወገን ነኝ የምል የእግዚአብሔርን መልክ የመያዝ እግዚአብሔር የሚጸየፋቸውን ነገሮች የመጸየፍ እግዚአብሔር የሚወዳቸውን ነገሮች የመቅረብ ግዴታና ኃላፊነት አለበት። ስለዚህ እግዚአብሔር መገኛው የቅድስና ስፍራ መሆኑ ሲገባን በጸሎት ወደ እግዚአብሔር ስንቀርብ አስቀድመው መሰራት ያለብን ነገሮች ለመስራት እንገደዳለን ማለት ነው። በሌላ አነጋገር ትዝ ይላችኋል ማቴዎስ ወንጌል ላይ ሌላ ስፍራ ላይ ጌታ ሲናገር ምን ብሎ ነበረ? ለምሳሌ ወደ እግዚአብሔር ቀርባችሁ መባ ይዛችሁ መጣችኋል እንበል፣ መዝሙር ሊሆን ይችላል፣ ወይም የእውነት ገጠር እንደሚደረገው እህል ወይም እንስሳም ሊሆን ይችላል። በቃ ለእግዚአብሔር ቤት ልስጥ ብላችሁ የሆነ ነገር ይዛችሁ መጣችሁ፣ ወንድሜ በአንተ ላይ አንዳች እንዳለው ትዝ ብልህ ምን ማድረግ አለብህ ይላል መጽሐፉ። እዛችሁ ቁጭ አድርጋችሁ ለእግዚአብሔር ይዛችሁ መጣችሁ፣ ፈጥናችሁ ወደ ሰውየው መሄድ፣ እዛ ጋ ያለውን ከጨረሳችሁ በኋላ ነው ለእግዚአብሔር የሚቀርበውን የምታቀርቡት አለ። ክብር ለእግዚአብሔር። ለምን? እግዚአብሔር በቃሉ ምን አድርጓል? የምንጸየፋቸውን ነገሮች ነግሮናል፣ የሚወዳቸውን ነገሮች ነግሮናል። መቀላቀል አግበስብሶ መጓዝ የሚባል ነገር የለም በእግዚአብሔር መንገድ ላይ ስንሄድ ማለት ነው ወገኖች። ስለዚህ ጸሎቱ ያንን ሁሉ ያስታውሰናል። ያንን ሁሉ ያስታውሰው እግዚአብሔር በተቀደሰው መቅደሱ ነው ያለው። አድረስ ስታደረጉት ሰማይና ምድርን የሞላ ቢሆንም መገኛው የት ነው? የተቀደሰ ነው መገኛው። ስለዚህ ቅድስና ያለውን አምላክ ለማናገር ነው የቀረብኩት። ጉዳይም መጠየቅም ሊሆን ይችላል፣ ምስጋናም ሊሆን ይችላል፣ ለሌላ ሰው ምልጃ ማቅረብም ሊሆን ይችላል፣ ዋረበር ምንም ሊሆን ይችላል። ነገር ግን የምታናገሩት አምላክ ቅዱስ አምላክ ከሆነ እኛም ሁኔታችንን አጀስት እንድናደርግ ይረዳናል። ቅድስና በጣም ወሳኝ ነው። ቅድስና በእግዚአብሔር ፊት ተቀባይነት እንዲኖረን የሚያደርገው እሱ ነው። ራሳችንን መቀደስ ለማንችል አንድ የቀደሰን ጌታ አለ። በእኛ ምትክ ሆኖ ኃጢአታችንን ከላችን ላይ ገፎ ያስወገደ። ነገር ግን ከእንግዲህ ቅድስና ፕሮሰስም ነው ሂደትም ስለሆነ እግዚአብሔር በሚፈልገን ሁኔታ ውስጥ ሆነን ወደ እግዚአብሔር መቅረብ እጅግ አስፈላጊ ነገር ነው። ክብር ለእግዚአብሔር ይሁን። ስለዚህ በሰማያት የምትኖር ብላችሁ ስታስቡት አሃ እግዚአብሔር በቅድስና ውስጥ ነው የሚኖረው። ኦኬ በተቀደሰ መቅደሱ ነው። ሰማይ የእግዚአብሔር ዓለም ከሆነ በእግዚአብሔር ዓለም ውስጥ ንጽህና ይጠበቃል። ንጹህ ወደሆነ ዓለም ኮሚኒኬሽን ለማድረግ በደንብ ራስን ማስተካከል ይጠበቅብናል። ስለዚህ ሌላው እግዚአብሔር ከሁኔታዎቻችን ሁሉ የበላይ መሆኑንም ያስገነዝበናል። በሰማይ የምትኖር አባቴ ብላችሁ እግዚአብሔር ለማውራት ስትቀርቡ ከፍ ባለ ዓለም ውስጥ ያለን ኃይል ዓለም ውስጥ ያለን አስተዳደር ነው ወደ ሁኔታችሁ እየጠራችሁ ያላችሁ። ስለዚህ የፈለገ ነገር አስቸጋሪ መስሎ በፊታችሁ ቢደቀን በእውነት እግዚአብሔር በእኛ ወገን ነው ብያችኋለሁ። በእግዚአብሔር ዓለም ፊት በጣም ቀላል መሆኑን እንድታስቡ ይረዳናል። ክብር ለእግዚአብሔር ይሁን። እስኪ አንድ ተጨማሪ ሐሳብ እንመልከት። ስለ እግዚአብሔር አድራሻ 103ኛው መዝሙር ቁጥር 19 ላይ ያለው ሐሳብ ነው። ይሄ ሐሳብ አሁን የተናገርኩትን እንድናስተውል ይረዳናል። ምን ይላል መዝሙረኛው? የማን መዝሙር እንደሆነ እኔ አላቅም። እግዚአብሔር ዙፋኑን በሰማይ አጽንቷል። ቅድም እግዚአብሔር ዙፋን ቤት ነው ይላል፣ በሰማይ ነው ይላል። ስለዚህ እግዚአብሔር ዙፋኑን ቤት ነው ያጸናው፣ በሰማይ ነው። መንግስቱም ሁሉን ትገዛለች። ለእግዚአብሔር የማይገዛ እንኳን የኛ የአንድ ግለሰብ ጉዳይ አይደለም። መንግስታትንም እግዚአብሔር ከፈለገ ወደ ፈቃዱ መጎተትና ወደ ፈቃዱ መጠምዘዝ ይችላል። እግዚአብሔር የወደደውን ማድረግ ይችላል። ለምን? ቃሉ ምን ብሏል? መንግስቱ ሁሉን ትገዛለች፣ በእኛ ዓለም ውስጥ ያለውንም ትገዛለች። እኛ በማናውቀው መንፈሳዊ ዓለም ውስጥ ያለውን ሁሉ ኃይል የሚገዛው መንግስት ነው፣ የእግዚአብሔር መንግስት ነው። እግዚአብሔር ካልፈቀደ በስተቀር ምንም ነገር ካለ እግዚአብሔር ፈቃድ መንቀሳቀስ አይችልም ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር አድራሻ ሰማይ መሆኑ ብቻ ሳይሆን መንግስቱ ሁሉም የምትገዛ መንግስት መሆኑን ልብ ማለት ያስፈልጋል። ልክ በጸሎት ወደ እግዚአብሔር ስንቀርብ በሰማያት የምትኖር አባታችን ሆይ ስንል ያ ሁሉ ሐሳባችንን ሊቆጣጠረው ሊገዛው ይገባል። ወደ ማንፊት ነው የመጣ ነው። ሁሉንም የሚገዛ መንግስትን ወደሚያስተዳድረው ወደ እግዚአብሔር ነው የቀረብነው የሚለውን ግንዛቤ ለሁኔታችንና ለራሳችን መውሰድ ያስፈልጋል። ሰማይ ሁሉንም በበላይነት የመቆጣጠር ምሳሌነትም አለ ማለት ነው። በዚህ አውድ በሰማይ የምትኖር ስትሉ ሁሉም የሚገዛ መንግስት የምታስተዳድር ማለት ሊሆን ይችላል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ለእኛ ከአቅማችን በላይ የሆነ ችግር ለእግዚአብሔር ምንም ማለት እንደሆነ እየገባን ይመጣል። ወደ ማን ፊት እንደመጣችሁ እየገባን ሲሄድ ማለት ነው። ስለዚህ ዙፋኑን በሰማይ ያጸናውን እግዚአብሔርን በጸሎት ስናናግረው ከእሱ አቅም በላይ የሚሆን ነገር አለመኖሩንም ያስታውሰናል። ለእኔ ከአቅሜ በላይ ሆነ ማለት ለእግዚአብሔር ከአቅሙ በላይ ሆነ ማለት አይደለም። ልጅ እያለን ታውቃላችሁ ለወላጆቻችን የሚሳናቸው ነገር እንደሌለ ነው አእምሯችን የምንረዳው። በኋላ አድገን ትልቅ ሰው ሆነን ብዙ ነገር እስኪገባን ድረስ ለእኛ ቢያቅተን ለአባባ ወይም ለማማ እንደማያቅታት እርግጠኛ ሆነን ነው ወደ ወላጆቻችን የምንቀርበው የነበረው። ታስታውሳለህ አይደል? ወይም አብዛኞቻችሁ እግዚአብሔር በልጅ የባረካቸው ስለሆናችሁ ልጆቻችሁ ምን ያክል እንደሚያምኗችሁ እስከሆነ እስከተወሰነ እድሜ ምን ያክል በእናንተ አቅም እንደምተማመኑና ምንም ነገር ማድረግ የማይሳናቸው አይነት አድርገው እንደምስላችሁ ማሰብ ትችላላችሁ። የእግዚአብሔር ትምህርት አለ እዛ ውስጥ እኛም እግዚአብሔር የእውነት ሰማይና ምድር የፈጠረው ጌታ አባታችን መሆኑን ስንገነዘብ ለእኛ ነው ነገሮች ከአቅም በላይ የሚሆኑት እንጂ ለእሱ ከአቅም በላይ አይሆኑም። ደግሞም ፈቃዱ ካልኖርበት በስተቀር ከአቅማችን ውጭ የሆነን ነገር ወደ ህይወታችን አይፈቅድም። እኛ ጠይቀነው ማስወገድ ይችላል። ሌላ ኃይል ከሆነ ያንን ጣጣ ወደ ህይወታችን እያመጣለው ከእግዚአብሔር ጋር አቆመን ልንቋቋመው እንችላለን፣ የእግዚአብሔር ፈቃድ ያለበት ካልሆነ በስተቀር ማለት ነው። አሁን ደግሞ እግዚአብሔር ችግርን ወደ ሰዎች ህይወት ይፈቅዳል እንደ እንዳትሉ፣ ሊፈቅድ ይችላል። ከዚህ በፊት ብዙ ጊዜ ነግሬያችኋለሁ። በዚህ ምድር ላይ የእግዚአብሔርን ፈቃድ ኖሮ የማለፍ ጉዳይ ነው የመፈጠራችን ምክንያት እንጂ ደስተኛ ሆኖ እንደው በጣም የምንፈልገውን ሁሉ አግኝቶ የመኖር ጉዳይ አይደለም። እግዚአብሔር እኛን ለሰራበት ዓላማ ኖሮ የማለፍ ጉዳይ ነው ህይወት እንጂ በቃ ምንም ሳያመን እንደተደሰትን አይሆንማ፣ የሚሆንም እኮ አይደለም። ስለዚህ በህመም ውስጥም ሆነጉ ሰዎች ምን ያደርጋሉ? የእግዚአብሔር ፈቃድ በትክክል በህይወታቸው እየተከናወነ እንደሆነ ስረዱ ህመማቸው ምናቸውም አይደለም። ሲረስ ህመማቸው ቁም ነገርም አይደለም። ለነሱ ያሉበት ስቃይ ለሰው ሜይ ቢ ሊያስጨንቅ ይችል ይሆናል እንጂ ለሚያያቸው ሰው ያስጨንቅ ሊሆን ይችላል እንጂ እነሱ በትክክል የእግዚአብሔር ፈቃድ በህይወታቸው እየተከናወነ እንደሆነ ስረዱ ህመሙ ምንም ማለት አይደለም። ምክንያቱም ምንድን ነው በህይወታችሁ ትልቁ ነገር ወይም ደግሞ ለምን ዓላማ ነው የምኖረው ካላችሁ፣ ምናልባት ለልጆቼ ነው ካላችሁ በጣም ተሳስታችኋል። ከልጆቻችሁ በፊት ነበራችኋ። ልጆች ያልተሰጠንም ገና አለ። ስለዚህ ለልጅ አይደለም የሚኖረው። ሰው እያንዳንዱ ወደዚህ ምድር የመጣው እግዚአብሔር ሰርቶት እንዲያልፎም ይፈልገዋል። ይሄ ነው ሊያኖርን ሊያንቀሳቅሰን የሚገባ አላማ መር ምል መጽሐፍ አንብባችሁ እንደሆነ አላቅም ሪኳረን የሚባል ፓስተር የጻፈው መጽሐፍ እዛ መጽሐፍ ላይ ምን ይላል ላንተ አይደለም የተፈጠርከው ላንተ አይደለም እያንዳንዳችን የተፈጠረው የራሳችንን ህይወት ለመኖር አይደለም የፈጠረን ንብረትነታችን የሱ የሆነ አካል አለ ያ አካል በሚያወጣን መንገድ እንወጣለን በሚያስገባን መንገድ እንገባለን የሱ ፈቃድ በህይወታችን ይከናወን እንጂ ስቃይ ቢሆን ደስታ ቢሆን እሱ ጉዳያችን አይደለም ማለት ቤዚካሊ ፈቃዱን እየኖርኩ ነው ወይ ነው ብለን በጠይቃለን እንጂ እኔን ደስታ ነፈቀኝ ደስታ ራሱ ለእግዚአብሔር በመኖር ውስጥ ነው ያለው እነተኛ ፍጹም ደስታ የማይለዋወጥ ደግሞም የማያልቅ በቀላሉ ወዲያው በቀልቅ የሚል ያልሆነ ደስታ የት ነው ያለው የእግዚአብሔርን ሐሳብ አውቆ ተረድቶ ያንን የእግዚአብሔርን ሐሳብ በመኖር ውስጥ ነው በመድር ያሉ ማከናወን የፈለግናቸው ሐሳቦች ደስታን አገኝበታለው ብለን የሰራናቸው እንደ ግብ ያስቀመጥናቸው ነገር ልክ ስናሳካቸው በሚቀጥለው ቀን they are part of our life's history የህይወታችን ታሪክ አካል ነው የሚሆኑት ወዲያው ፋህዳቸው ወዲያው ነው የሚወርደው ከጌታ ጋር ያለን ግን እስከዛሬ አምጥቶናል አላመጣንም ክብር ለእግዚአብሔር ይሁን ገና እንቀጥላለን አዎ የምትቀጥሉ ከሆነ ታዲያ እግዚአብሔር በህይወታችን መስራት የሚወደውን እንድሰራ ለሱ ራሳችንን በማመቻቸት ነው መቀጠል ያለብን ክብር ለእግዚአብሔር ይሁን አሜን በጣም እየተንቀሳቀስኩ ችግር ፈጠርኩ ራሴ ላይ ስለዚህ ከአቅማችን በላይ የሆነ ነገር ቢኖር በሰማያት የምትኖር ብለን እግዚአብሔርን ይሄ ሁሉን የሚገዛው መንግስቱን በማሰብ ወደ እሱ ፊት ስንቀር ተራ ነው የሚሆነው ክብር ለጌታ ይሁን እንቀጥላለን አሁን ሁለተኛውን ሐሳብ ነው የምንመለከተው ከመጨረሳችን በፊት እንግዲህ መግቢያው ውስጥ ምን አለ ብያቸዋለሁ የእግዚአብሔርን አድራሻ መገንዘብ አለ ማን ፊት ነው የቀረብኩት ማን ነው ያነጋገርኩ ያለሁት የሚለው ወሰነ ሁለተኛው መግቢያ ውስጥ ጌታ ያስቀመጠልን እንዲህ ብላችሁ ጸልዩ ካለ በኋላ አባታችን ሆይ ብላችሁ እግዚአብሔርን ጥሩ ብሎናል ክብር ለእግዚአብሔር ይሁን አባታችን ሆይ አምላኬ አላለም አባታችን ሆይ ብላችሁ እግዚአብሔርን መጥራት ያለባችሁ ነው ብሎ ያስተማረን ስለዚህ በእግዚአብሔርና በእኛ መካከል ያለውንም ግንኙነት ይገልጻል መግቢያው ውስጥ ያለው ሐሳብ ስለዚህ ወደ እግዚአብሔር ስትቀርቡ ወደ ማን ነው እየቀረባችሁ ያላችሁት ለእናንተ እሱ ማን ነው በእናንተና በዛ ፊቱ በቀረባችሁት በጸሎት ፊቱ በቀረባችሁት አምላክ መካከል ያለው ግንኙነት ምን አይነት ግንኙነት ነው የሚለውን ሐሳብ መረዳት እጅግ በጣም አስፈላጊ ነው ስለዚህ አባታችን ሆይ የሚለው ሐረግ እግዚአብሔርን መቅረብ ያለብን እንደ ልጆቹ ሆነን ሊሆን እንደሚገባ ይነግረናል ማለት ነው እንደምንፈራው ባለስልጣን አይደለም እግዚአብሔርን መቅረብ ያለብን እግዚአብሔርን መቅረብ ያለብን አባታችንን የወለደንን አባታችንን እንደምንቀርበው መሆን አለበት ክብር ለእግዚአብሔር ይሁን ልጅነታችንን እርግጠኛ ካልሆነን መጠየቅ የሚገባንን ሁሉ በድፍረት ከእግዚአብሔር ዘንድ መጠየቅ ያስቸግረን ይችላል አይደል ስለዚህ ጌታ ምን አለ አሁን ይሄ ትምህርት ለማን ነው ጌታን ስለመከተል ነው ያወራነው አይደለም እንዴ ክርስቶስን ስለመከተል ነው ያወራነው ያለው እኛ ወደ እግዚአብሔር ቤተሰብነት የተቀላቀልን ሰዎች ስለሆንን ወደ እግዚአብሔር ፊት በጸሎት ስትቀርቡ የመደጋገም ጉዳይ አይደለም የሾውም አይደለም ነገር ግን እግዚአብሔርና እናንተ ምንና ምን መሆናችሁን በመረዳት ይሁን ነው እያለ ያለው ስለዚህ ክርስቶስን በማመን ያገኘነውን የእግዚአብሔር ልጅነት ስልጣን ወይ መብት ወደ እርሱ መግቢያ አርገን እንድንጠቀም ጌታ እንዴ ነው ምጸልዩት ባለው ክፍል ውስጥ አስተምሮናል ሰምታችሁ ሊሆን ይችላል ባንድም በሌላ በብሉይ ኪዳን እስራኤላውያን እግዚአብሔር አባታችን ነው ብለው ለመጥፈር ይቸገሩ ነበር እግዚአብሔርን አባቴ ነው ብሎ የሚጠራ ሰው የለም እንደው በደፈናው እግዚአብሔር አባታችን ነው ሊባል ይችላል ከፈጣሪነቱ አንፃር እንጂ በግል እግዚአብሔር አባቴ ነው ብሎ እግዚአብሔርን የሚጠራ እንኳን ተራ ይሁዳዊ ቀርቶ ካህን እንኳን የለም ወይም ልቀ ካህን እንኳን የለም ምን ያክል እግዚአብሔር አባታችን እግዚአብሔርን ክርስቶስ እግዚአብሔርን እንዴት ወደኛ እንዳቀረበው ነው በዚህ ክፍል የምንመለከተው ማለት ነው ስለዚህ ኢየሱስ ለሚያምኑበት ሁሉ የእግዚአብሔር ልጅነት መብት እንደሰጣቸው መጽሐፍ ቅዱስ ይናገራል አይደለም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምን ይላል ለተቀበሉትና በስሙ ላመኑት ሁሉ የእግዚአብሔር ልጆች የመሆን መብት ሰጣቸው ስለዚህ ክርስቶስን የሚያምኑ ሰዎች ናቸው እግዚአብሔር ልብ አድርጉ በነገራችን ላይ ክርስቶስን የማያምን የእግዚአብሔር ፍጥረት ነው የእግዚአብሔር መልክ ያለበት ሰው ሊሆን ይችላል ግን እግዚአብሔርን አባቴ ማለት መብት የለውም መብቱም የሚመጣው መቼ ነው ለኛ ምትክ ተደርጎ ከእግዚአብሔር ዓለም የመጣውን አንድያ የእግዚአብሔር ልጅ የኛ ምትክ ሆኖ የኛን ዋጋ መክፈሉን አምናችሁ ወደ ልባችሁ ስትቀበሉት የዛነ በሚተኩም እንታገኛላችሁ ነው ብለው መጻፉ የእግዚአብሔር ልጅ ተደርጋችሁ ትቆጠራላችሁ። ዝም ብሎ እግዚአብሔር የፈጠረው ሰው የሚባል ፍጥረት ሳይሆን እግዚአብሔር እንደ ልጁ የሚያየው እንደ ልጁ የሚንከባከበው እንደ ልጁ የሚያስፈልገው ሁሉ የሚያደርግለት ልጁ የመሆን እድል ምናገኘው የእግዚአብሔር ልጅ ምትኬ ነው በእኔ ቦታ ነው የተሰቃየው ብለን ስንቀበል ነው። አሁን ሁላችሁም እንደዛው ናችሁ አይደለም? ከኛ ማህተም ምናልባት ኢየሱስ ክርስቶስ የኡነት የሱ ምትክ ሆኖ ወደ እግዚአብሔር ያቀረበው እንደሆነ የማይመን ሰው አለ ብዬ አላምንም። ሁላችሁም የእግዚአብሔር ልጆች እንደሆናችሁ አምናለሁ፣ እንደኔ እንደሆናችሁ አምናለሁ። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጅ የመሆን መብት ሰጣቸው ይላል። እንደዚሁም ደግሞ ሮሜ 8:15 ላይ እግዚአብሔር ቃል ምን ይላል? እንደገና የፍርሃት ባሪያ የሚያደርጋችሁ መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነትን መንፈስ ተቀብላችኋል ይለናል። ከዚህ በፊት አልነበረም ያ መንፈስ፣ ለሰው ልጅ ሁሉ አይሰጥም ነበር። ስለዚህ አሁን በክርስቶስ ኢየሱስ ያገኘነው መብት ነው። ተጨማሪ ሐሳብ እንመልከት። ገላትያ 4:6 ላይ ተጨማሪ ይሰጠናል። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችሁ ላከ ይላል። አገርም ወደ ልባችን የመጣ መንፈስ አለ። የማን ልጆች መሆናችንን የሚያረጋግጥ? የእግዚአብሔር ልጆች መሆናችንን የሚያረጋግጥ። ስለዚህ እግዚአብሔርን ስንነጋገረው መንፈሱ ራሱ ምን አይነት ቋንቋን ባፋችን ላይ ያኖራል? ልክ ወላጅ አባታችንን አባዬ አባ ብለን እንደምንጠራው ያ መንፈስ ይመጣበት። ይሄ የሚያስፈራውን እግዚአብሔርን ገጽታ እንዳናየ ያደርጋል። ይሄ ቅድም ስለ ቅድስናው ስለ ከፍታው ስለ አስተዳደሩ ስንመለከት ትንሽ ይከብዳል አይደል? አሁን ደግሞ እዛው ክፍል ላይ መግቢያው ላይ አባታችን የሆነው ያ አካል ነው ያ እንደዚህ የሚያስፈራ ግርማ ሞገስ ያለው እንደዚህ የሚያስፈራ ቅድስና ያለው በልዩነት ያለው እግዚአብሔር አሁን ልክ እንደ ስጋ አባት ወደኛ ቀርቧል። እግዚአብሔር አባ ብለን ልንጠራው መብት አለን። መብት ብቻ አይደለም እናንተ እንኳን ባችሉ ውስጣችሁ ሆኖ የሚያስችል መንፈስ ገብቶባችኋል ነው መጽሐፉ ይላል። ስለዚህ እግዚአብሔር አባታችን መሆኑን አውቀን ነው በጸሎት ወደ እግዚአብሔር የምንቀርበው ተፈቅዶልናል። ስለዚህ ከላይ ተመለከትናቸው መጽሐፍ ቅዱስ ክፍሎች ስንመለከት እግዚአብሔር አባታችን ሆይ ወይም አባቴ ሆይ ብለን መጥራት ተፈቅዶልናል። እግዚአብሔርን አባቴ ሆይ አባባ ብለን መጥራት እንችላለን። አይገርማችሁም? ሁሉም ሰው በምድር ህይወቱ መልካም አባት ላይኖረው ይችላል። ይሄ ሐሳብ ላይ ገባው ይችላል። ደግሞም አባቱን ሳያቅ በስጋ የወለደውን አባቱን ሳያቅ ዘሩን የተካፈለውን አባቱን ሳያቅ ወደ ምድር የመጣ ሰው ሊኖር ይችላል። ነገር ግን እግዚአብሔር የሁሉ አባት ነው። እኔ ምን ይላል አባቴም አያቴም አሉና አባቴም ሲጸልይ አባታችን ወይም አባቴ ሆይ ይላል። አያቴም ሲጸልይ እግዚአብሔር አባቴ ሆይ ይላል። እኔም ሲጸልይ እግዚአብሔር አባቴ ሆይ ይላልና እንዴት እንደምደሰት ሊነግራቸው አይችልም። ማለት ለሁሉም አባት የሆነ ነው እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ አባት የስጋ አባት ለሌለውም እግዚአብሔር አባት ነው። አይገርማችሁም? አባቱን አይቶት ለማያውቅም እግዚአብሔር አባት ነው። በስጋ አባቱ ለተለየውም እግዚአብሔር አባት ነው። ለእኔ አባትም እግዚአብሔር አባት ነው። ለአባቴ አባትም እግዚአብሔር አባት ነው። እግዚአብሔር የሁሉ አባት ነው። ክብር ለእግዚአብሔር ይሁን። ይሄ በእውነቱ የሚደንቅ ነው። ይመስለናል ልጆች ያሏቸው ሰዎች በቃ ከእንግዲህ አባ ብለው ማንንም መጥራት የማይገባቸው መስሎ እንዳይሰማን ይጨንቃቸዋል። አባቴ ሆይ ብለው የሚጠሩት ናፍቆት ይመጣል። አንዳንድ በውስጥ ላይ አሁን ማን አለላቸው? እግዚአብሔር አለላቸው። ክብር ለእግዚአብሔር ይሁን። የሁሉም አባት ነው እሱ። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ ራሱ ትዝ ይላችኋል እዛ ወደ ፈተና እንዳትገቡ ያለበት ክፍል ላይ በጣም ተጨናንቆ ሲጸልይ አባ አባት ሆይ ሁሉ ነገር ይቻልሃል እና ይህ ጽዋ ከእኔ አርቀው፣ ነገር ግን የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ነበረ። በዚህ ክፍል ላሳያቸው የፈለግኩት አባ አባት ሆይ እያለ ነው። እዚህ ማርቆስ 14:36 ለእግዚአብሔር ሲያነጋግረ ነበር። ይሄ መንፈስ ነው በልባቸው የተላከው ነው እያለ ያለው መጽሐፍ። አሁን እንደተመለከተ ልክ እንደ ክርስቶስ አባ አባቴ ሆይ ይሄ ነገር ከአቅሜ በላይ ሆነ፣ ዞር አድርግልኝ። ነገር ግን አሁንም ከክርስቶስ መማር አለብን። እኛ ስላሰቃየን ብቻ የምርቅ ላይሆን ይችላል ያ ነገር ገብቷቸው አለ። ስለሚያሳምመን እንድርቅልን ብንፈልግም የእግዚአብሔር ፈቃድ ካለበትስ የደስታችን ምንጭ ምን መሆን አለበት? የእግዚአብሔርን ፈቃድ መፈጸም እንጂ የእኛ ደስታ ወይም የኛ ከህመም ነፃ መሆን አይደለም ተባብለናል። ስለዚህ በክርስቶስ ውስጥ ሆኖ ለእግዚአብሔር አባ አባት ብሎ የጮኸው ይሄው መንፈስ በልባችን እንደተላከ በተለይ ገላትያው ይናገራል። ይሄው መንፈስ ስለዚህ እግዚአብሔር ምናችን ነው? አባታችን ነው። ውስጣችን የሚጮህበትን ሁሉ ለሰማያዊ አባታችን መናገር መብታችን ነው ማለት ነው። እግዚአብሔርን ስንቀርበው እግዚአብሔርን ለማነጋገር ጉዳይ ዘን ወደ እግዚአብሔር ስንመጣ መስጋናን ቢሆን ማንን ነው ያነጋገረን ያለ ነው? አባታችንን ነው ያነጋገረን ያለ ነው። ቢሆንም ግን አባታችን ለኛ ለልጆቹ የተሻለውንና ምርጥ የሆነውን የሚያውቀው ማን ነው? እሱ ነው። ስለዚህ ብንጠይቀውም እንደ ክርስቶስ ነው መጸለይ ያለብን። ይቻላል። ስለዚህ ይሄንን አስጨንቆኛል፣ ከአቅሜ በላይ ሆኗል፣ ተገዳደረኝ፣ ዞር አልገለኝ አንድ ነገር ነው። ነገር ግን ደግሞ ምን ማስከተል አለብን? ለእኔ የተሻለውን በእርግጥ የምታውቀው ግን አንተ ነህና የእኔ ፈቃድ ሳይሆን የማ ፈቃድ ይሁን፣ የአንተ ፈቃድ ይሁን የምለውንም ማስከተል ከክርስቶስ መማር አለብን። ክርስቶስ ዝም ብሎ አይደለም ይህንን ጸሎት ተጸለ ወይም መንፈስ ቅዱስ እንድጻፍ የፈለገበት ምክንያት ክርስቶስን የሚከተሉና ወደ ሰማይ እንደርሳለን የሚሉ ሁሉ ወደ እግዚአብሔር ዓለም እንደርሳለን የሚሉ ሁሉ ከክርስቶስ ሕይወት ያንን ጭምር እንዲማሩ ነው። አዎ የሚጨንቅን የሚቸግርን ተራራ የሆነን ነገር የሚገዳደርን ነገር ወደ እግዚአብሔር ይዞ መሄድ ይቻላል። ነገር ግን ደግሞ እግዚአብሔር በዛ ውስጥ ልሰራን ደግሞ ከፈለገ ትንሽ እዛው ትንሽ ቆየት ብለን ትንሽ አሸት አሸት አድርጎ ፋቅ ፋቅ አድርጎ ከዛ በኋላ ቢሆንስ ነገሩን ሊያሻግረን የሚፈልገው። ስለዚህ አሰማኝ በቃ እየሰማኝ አይደለም ብለን ጀርባ ሰጥተን መብረር አይደለም። ከክርስቶስ ሕይወት ተጨማሪ መማር ያለብን ነገር አለ። ምን ማለት መቻል አለብን? አዎ ይቻላል። ነገር ግን የእኔ ፈቃድ ሳይሆን የማ ፈቃድ ይሁን፣ የአንተ ፈቃድ ይሁን። ትዝ ይሏቸዋል ምስራቅ፣ ስድራቅ እና አብደናጎ የተባሉ ሶስቱ ወደ ባቢሎን ምድር በምርኮ የተወሰዱ። ከዛ ደግሞ አንድ ወቅት ላይ እነሱ አይናቸው እያየ የተሰራ ግዑዝ ከወርቅ የተሰራ ምስል እሱን አምላክ የሚሆነው ከእንግዲህ ተብሎ ንጉሥ አዋጅ አሳውጆ ሁሉም ሰው ወድቆ መስገድ አለበት፣ ዛሬ የአምላክ ምረቃ ነው ያለን ተብሎ ህዝብ እንዳለ አምላክ ይመርቃለት። በጣም ኮምክር ነው። ዛሬ የአምላክ ምረቃ አለ ተብሎ ዓለም ሁሉ ተጠርቶ በቃ የክብረ በዓሉ አካሄድ ምናምን ተብሎ ፕሮግራም ተዘጋጅቶ ምን ሲባል ሰው ምን ማድረግ እንዳለበት ሁሉ ዝርዝር ወጥቶ መለከት ይነፋል፣ ይቀወጣል። ሲቀወጥ ሁሉም ሰው ምን መሆን አለበት? ወደዛ ወደ ሰራነው ወርቅ መደፋት አለበት ተባለ። እነ ስድራቅ አይሆንም አሉ። ልክ ይሄንን ክፍል ነው ክርስቶስ የተናገረውን ሀሳብ ነው እዛ ጋር የተናገረው። ክርስቶስ ምን አለ? አባት ሆይ ይቻልሃል፣ አይደለም ይቻልሃል፣ እና ይህንን ጽዋ ከእኔ አርቀው። ይቻልሃል። እግዚአብሔር ይችላል አይችልም? ይችላል። ነገር ግን አለ የእኔ ፈቃድ ሳይሆን የማ ፈቃድ ይሁን፣ የአንተ ፈቃድ ይሁን። በዚህ ሁኔታ ውስጥ በማለፍ አንተ የምትጠቀመው ነገር ካለ የምትከብረው ክብር ካለ የኔ ምርጫ እሱ ነው ነው። እነ ስድራቅ ምንድን ነው ያሉት? እንዴ ንጉሥ ሆይ ሺህ ዓመት ንገስ፣ ለእሱ የሚገባውን ነገሩት። እና እንዴት ተደርጎ ለዚህ የወርቅ ምስል እንሰግዳል? የሚሆን አይደለም፣ አንሰግድም አሉ። የማይሰግድ ሰው ምን ይደረጋል ተባለ። እሳት ውስጥ ይጣላል። ግድ የለም ንጉሥ ሆይ፣ በእርግጥ አምላካችን ከእሳቱ ምን ሊያደርገን ይችላል? ሊያድነን ይችላል። ግን ፈቃዱ ባይሆንስ? ይሄ የእኛ ፈቃድ ነው። ከእሳት መዳን የማ ፈቃድ ነው? የእነ ስድራቅ ሚሳቅ አብደናጎ ፈቃድ ነው። ነገር ግን እንደው ከእሳት እንኳን ባያድነንና ፈቃድ ሆኖ እዛ ውስጥ መቃጠል እና መጨሱ ቢሆን እግዚአብሔር የመረጠው ክብር የሚያመጣለት ከሆነ እንዴት አድርገን ነው አይናችን እያየ ጎትታችሁ አምታችሁ እዛ ጋር ያቆማችሁትን ግዑዝ ነገር አምልኩ የምትሉ? የሚሆን አይደለም አሉ ማለት ነው። እና በትክክል ከክርስቶስ ጸሎት ጋር አንድ አይነት ነው ሀሳቡ። እግዚአብሔር ይቻለዋል፣ ነገር ግን ፈቃዱ ባይሆንስ? ምክንያቱም እግዚአብሔር የፈቃድ አምላክ ነው። በእኛ ውስጥ ያኖረው ፈቃድ ከሱ ያገኘነው ጠባይ ነው። ከሱ ያገኘነው ጠባይ ነው። በምርጫ ነገሮችን ማድረግ፣ በምክንያት ነገሮችን ማድረግ ከእግዚአብሔር የተካፈልነው ማንነታችን ነው። እግዚአብሔር አንድ አማኝ መከራ ውስጥ እንዲቆይ ሊፈቅድ ይችላል። አይፈቅድም እንዳትሉ፣ ሊፈቅድ ይችላል። በማይታወቅ ምክንያት ወይም ባልተገለጠ ምክንያት በመከራ ውስጥ እንዲያልፍ ሊፈቅድ ይችላል። መጽሐፍ ቅዱስ እኮ ይናገራል። በመከራ ውስጥ ስታልፉ በሱ ልትደሰቱ ይገባል ይላል። ለምን? መከራ ምን ያደርጋል? ትዕግስተኛ እንድትሆኑ ያደርጋቸዋል። ታጋሽ ስትሆኑ ደግሞ ምን ይኖራቸዋል ይላል መጽሐፍ? የተፈተነ ባህሪ፣ በትክክል የተጣራ ታጋሽነት ማለት ነው። መንፈስ ቅዱስ በእናንተ ውስጥ ያንን ትዕግስት መፍጠሩ የሚረጋገጠው ትዕግስት የሚጠይቅ ሁኔታ ውስጥ ስታልፉ ነው ነው ያለው። ሌላ መንገድ የለም ወገኖች። ይከብዳል። አሁን ነገሩ ጠጠር ያለ ነው፣ ግን እውነታው ይሄ ነዋ። ለምን ውሸት እንነጋገራለን ማለት ሁልጊዜ እግዚአብሔር በቃ ሁልጊዜ ደስተኛ ብቻ ሆነን እንድንኖር አይፈቅድም። ጠንከር ያለ ጠና ያለ በቃ አቅም ያለው ልጅ እንድንሆንለት እግዚአብሔር ይፈልጋል። ስለዚህ አንዳንድ ሁኔታዎችን ልፈቅድ ይችላል ብቻለው ያን ሁኔታ ቶሎ ከኛ ላይ ገለል ማድረግ ብቻለው በዛ ውስጥ ትንሽ እንድንቆይ ልፈቅድ ይችላል። ስለዚህ ዋናው ነገር ጠይቁ ጌታ ይሄ ነገር ከቁጥጥር ውጪ ይሆናል ጌታ ከአቅም በላይ ሆናል ግፋልኝ ዞር አርግልኝ ማለት መብት ነው አባታችን ስለሆነ አይደለም። ነገር ግን ደግሞ ከክርስቶስ መማር ያለብን ምንድነው የማፈቃድ ይሆን ያንተ ፈቃድ ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን እና ተቃለውና እንጨርስ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ጸሎት አለ 5 ቁጥሮች ላይ ተጻፈ ማቴዎስ ውስጥ ቁጥር 9 ቁጥር 10 ቁጥር 11 ቁጥር 12 13 ላይ ተጻፈ እንደዚህ ብላችሁ ጀምሩ እንደዚህ ብላችሁ ደምድሙ ብሎ ያስተማረን ጸሎት አለ። የጸሎቱ መግቢያ ስንጀምር ምን ብሎ ይጀምራል? በሰማያት የምትኖር አባታችን ሆይ ብሎ ይጀምራል። በዚህ ሀረግ ውስጥ ወይም በዚህ አጭር ሐሳብ ውስጥ ሁለት ነገር ነበር የተመለከትነው። የመጀመሪያው ነጥብ የእግዚአብሔር አድራሻ የሚያስገነዝበን ነው ብለናል። መግቢያ የት የምትኖር? በሰማያት የምትኖር። ሰማይ ከምድር ከፍ ያለ ነው መጽሐፍ ቅዱስ በሌላ ስፍራ ይናገራል። ለኛ አይምሮ ሲባል ነው እንን የምትጠቀመው እንጂ ሰማይና ምድር የሆነ አንጻራዊ አቀማመጥ ስላላቸው አይደለም። ቀደም እንደነገርኳቸው ምን አለ እግዚአብሔር? ሰማይ ከምድር ከፍ እንደምል እነሆ ሐሳቤ ከሐሳባችሁ እንዲሁ ከፍ ያለ ነው የሚልበት ክፍል አለ። ሰማይን ስታስቡ እግዚአብሔር ከፍ ብሏል። ሃሌሉያ ክብር ለእግዚአብሔር ይሁን። ይሄ ነው የመጀመሪያው እንድናውቅ የተፈለገው። እዛ ደግሞ በቅድስና መቅደሱ አለ ይለናል። ከሁኔታዎቻችን በላይ ከፍ ባለ ወይም በመልክ ስፍራ በመልክ ታላቅነት መሆኑን ያመለክታል ብለናል። በንጽህና ፊቱ መቅረብ ደግሞ ይገባናል ብለናል። በተቀደሰ መቅደሱ ነው ያለው ስለተባለ ሰማይ እግዚአብሔር የተቀደሰ መኖሪያ ያለበት ነው ተባብለናል። ደግሞም ችግሮቻችን ሁሉ በእርሱ ፊት ምንም አይደሉም ብለናል። እግዚአብሔር ከዛ ከሰማይ ከመኖሪያው ሆኖ መንግስቱ ሁሉን ትገዛለህ። የኛ የእያንዳንዱ ግለሰብ ጉዳይ አይደለም መንግስታትን ጭምር ይቆጣጥራል ብለናል። ከዛ ሁለተኛው ነጥብ ምንድን ነው ብለናል? በመግቢያ ውስጥ የተገለጸ ሁለተኛው ቁም ነገር እግዚአብሔር አባታችን የመሆኑ ጉዳይ ነው። እግዚአብሔርን ስትቀርቡት እየፈራችሁት አይደለም። በክርስቶስ ምክንያት ወደ እግዚአብሔር መግቢያ አግኝተናል። እግዚአብሔርን አባቴ ብላችሁ መጥራት ትችላላችሁ። በክርስቶስ ኢየሱስ የእግዚአብሔር ልጆች የመሆን መብት ስላገኘን እግዚአብሔርን አባ ወይም አባት ሆይ ብለን በጸሎታችን ጊዜ ልንጠራውና በዚሁ አግባብ ልንቀርበው ይገባል የሚለውን ተመልክተናል። ጌታ ይባረክ። እስኪ ቆመን እዚህ ጋር ከተማርነው ነገር የእግዚአብሔር መንፈስ ያቀበለን ነገር ካለ ልባችንን ለማየት ይሞክ። እስኪ ቆሙ፣ ስለደከማችሁ ብዙም ቁጭ ስላላችሁ ቆሙና አጭር ጸሎት ነው የምናደርገው፣ ግን ፋታ ልስጣችሁ። እንዲህ ባለ ሁኔታ ጌታን ወይም እግዚአብሔርን መቅረብን እንደሚገባን ከዚህ በፊት አስተውላችሁ እንደሆነ ወይም እንዳልሆነ አላውቅም። ነገር ግን የእግዚአብሔር ቃል አሁን ወደ እኛ መጥቷል። በተለይም ቅድም ወንድማችን ዘገየ ከምናገረው ሀሳብ ጋር አያይዛችሁ የመጀመሪያውን ነጥብ ሁለተኛውንም ነጥብ ፎከስ ማድረግ እንችላለን። ለእኛ ከአቅማችን በላይ የሆነ ነገር ለእግዚአብሔር ከአቅሙ በላይ ሆኗል ማለት አይደለም። እግዚአብሔር ሁሉን የሚቆጣጠር አምላክ ነው። ሁሉን የሚገዛ ጌታ ነው። አድራሻው በሰማይ ነው። የእግዚአብሔር መኖሪያ ከፍ ያለ ነው። እግዚአብሔር ያለበት ስፍራ ከሁኔታችን ከፍ ያለ ነው። እግዚአብሔር ከሁኔታችን ከፍ ያለ ነው። ነገሮቻችንን ልሰራው ይችላል። ዋናው ፈቃዱ ይሁን፣ ዋናው ፈቃዱ ይሁን። ክብር ለእግዚአብሔር ይሁን። ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን ሆይ መልካምነትህን በጎነትህን አቤቱ ጌታ ሆይ በመካከላችን ስለገለጸ በጎ ፈቃድ ሆኖ ጌታ ሆይ እንዴት ልንቀርብህ እንደሚገባ እንዴት በፊት መሆን እንደሚገባ እንዴት አንተን መነጋገር እንደሚጠበቅብን ስላስተማርከን እናመሰግናለን። አሜን። ቃልህ ወደ እያንዳንዳችን መጥቷል ጌታ ሆይ። ወደ እያንዳንዳችን ሁኔታ ቃልህ መጥቷል ጌታ ሆይ። ሁኔታዎቻችን፣ ጫናዎቻችን፣ ሸክሞቻችን ከአንተ አንጻር ምንም ናቸው። አንተ ከእኛ ጋር ካለህ ከአሸናፊዎች ሁሉ እንበልጣለን። እናመሰግናለን። ቃልህ ይህንን ስላረጋገጠልን፣ ቃልህ ይህንን ስላስረገጠልን፣ ይህንን ስለነገረን እናመሰግናለን። በሰማያት የምትኖር አባታችን ሆይ መልካምነትህ በእኛ ላይ ከፍ ስላለ በቀሪው የህይወት ዘመናችንም አንተ እየመራህን አቤቱ ጌታ ሆይ በፍጻሜያችንም ወደ ራስህ ጌታ ስለምትወስደን እናመሰግናለን። አንተን ስንከተል ሳለ በዚህ ምድር በሚሰጠን ህይወት አንተን ስንከተል ሳለ እንዴት መጸለይ እንዳለብን እንዴት ወደ አንተ መቅረብ እንዳለብን ቃልህን እየገለጥክልን ስላለ የቃልህን ፍቺም እያበራልን ስላለ እናመሰግናለን። የሰማነው ያስተማርከን ከቃል የተመለከተናቸው የቃልህ ዑነቶች ጌታ ሆይ ህይወታችንን የሚመሩ እንዲሆኑ እዚህ ብቻ ሰምተን ተተነው በቃ ከሳምንት በኋላ ደግሞ ምን መለስ አይሆን ጌታ በእውነት እዚህ የተማርነውን በሳምንቱ መካከል ያሰላሰልን በሁኔታዎቻችን ላይ ይሄንን ቃል ጌታ ይያወጅን እግዚአብሔር አባቴ ነው እሱ በሰማይ አለ እሱ ከነገሬ በላይ ከፍ ያለ ነው እሱ ነገረን ሁሉ ይቆጣጥራል ብለን በዚህ እምነት ሆነን ጌታ ሆይ ሳምንታችንን እንድንኖረው ጸጋህን አብዛለን።
አሜን።
የቃልህ ማስተዋል በኢየሱስ ክርስቶስ በሳምንቱ መካከል ይብዛልን።
አሜን።
በዘፈቀደ መኖር መውጣት መግባት መሄድ መምጣት በኢየሱስ ክርስቶስም ከህይወታችን ላይ ይቀንስ። በኢየሱስ ክርስቶስም ጌታ በትራንስፖርት ውስጥ ስንሆን ወደ ስራ ስፍራችን ስንሄድ በስራ ስፍራችን እንኳን ሆነን ጌታ በቃልህ ልባችንን ደስ እንድታሰኘው በጌታ በኢየሱስ ክርስቶስም እንለምናለን። ቃልህን ወደ ልባችን እያመጣህ በቃልህ እንድታነቃቃን ሃሌሉያ ፈቃድህም በሁሉም ሁኔታዎች ውስጥ እንድንፈልግ እንድትረዳን በጌታ በኢየሱስ ክርስቶስም እንጸልያለን። ጌታ ሆይ ወንዶችና ሴቶች ልጆችህን በፊትህ እንድንሰበሰብ ይረዳህንን ሁላችንንም ባርከን ጸጋህ ይብዛልን። እንደ ቃልህ መጸለይ እንደ ቃልህ መናገር እንደ ቃልህ መነጋገር እንድንችል ጸጋህ ይብዛልን። በዚህ ስፍራ ለሌሉትም ወንዶችና ሴቶች ልጆችህ እንደዚሁ እንጸልያለን። ባሉበት መንፈስህ ያግኛቸው መንፈስህ ያነቃቃቸው የሚገባቸው ማድረግ እንዲችሉ ምሪትን መንፈስ ይስጣቸው። ቀሪ ጊዜያችን በዚህ ስፍራ እናሳልፈውን ህብረት ሁሉ አንተ በጸጋህ ባርክልን። ክብር በሰማይ በምድር ላንተ ይሁን። እንወድሃለን እስከ ህይወታችን ፍጻሜ እንደወደድን የምድር ሩጫችንን እንድንጨርስ በጸጋህ እርዳን። አሁንም እንወድሃለን ከፍ ከፍ በል በመካከላችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን አሜን። ጌታ ኢየሱስ ይባርካችሁ።